የ2014 የጋቢና ቪ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ካሁን ሰዓት ጀምሮ የደንገረመው መሰናዶን የመረው ኤልያስ አስማረ በቅንብሩ አብረናችሁን ቆያለን። ለዛሬም በሳምንት ውስጥ በጋቢና ቪ መሰናዶ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያላቸውን መራርጠን ይዘንላችኋል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ከሰዓሊ ሰላማዊት ገብረ ጻድቅ ጋር ያደረኩት ቆይታ ነው። ቀጥሎ ይቀርባል።
ሰላማዊት ገብረ ጻድቅ እባላለሁ። ገና 2 ዓመት ነው ወደ ሰዓሊነት ከተዛወርኩ። ከዛ በፊት በሶሻል ወርከርና በአካውንታንት እንዲሁም በስዕል አስተማሪነት ነበረ የምኖረው። የማታ ስዕል ከተማርኩ በኋላ ግን ከስዕሉ ውጪ ህይወት እንደማይኖር እየገባኝ በሄደ ሰዓት ስዕሉ ማስቀመጥ ባቃተኝ ሰዓት እንደምንም ብዬ በግሌ አርት ስቱዲዮ ከፍቼ አሁን በአርት ስቱዲዮ እና በፉል ታይም ሰዓሊ ሙያ ውስጥ ያለው ሰዓሊ ነኝ ማለት ነው።
በጣም ይገርማል። ለ2 ዓመት ለሰራ ሰው የራሱ የስዕል ስቱዲዮ ይዞ የሙሉ ጊዜ ሰዓሊ መሆን ከባድ ይመስለኛል። በተለይ ደግሞ አንቺ የምትሰሪያቸው ስዕሎች ለየት ያሉ ከመሆናቸው አንጻር ማለት ነው። ወደ እሱን መጣለን። ግን እንደው ስዕሉን ማስቀመጥ አቃተኝ ስትይ ምን ማለትሽ ነበረ?
ስራ ላይ በነበርኩበት ሰዓት፣ በተለይ ሶሻል ወርከር በነበርኩበት ሰዓት ብዙ አላወራም። ልክ ግን ለማውራት አፌ ስከፈት ስለ ስዕል ብቻ ነው ማወራው። በዛ ነው እዛ አብረውኝ የሚሰሩ ሰዎች የሚያውቁት። ስለ ሰላም ሲጠየቁ ስዕል ብቻ ማውራቷን ነው የሚያውቁት ሁላ። እዛ ድረስ ስተኛም ስነሳም የጎደለ ነገር ሆኖ የሚሰማኝ እሱ ነበረ። ና እሱን ለመወሰን ረጅም አመት ፈጀብኝ። ያወቅኩት ግን መኖሪያ ግዴታ ስራ ተቅጥሬ መስራት አለብኝ፣ መተዳደሪያ ማስተካከል ራሴን መቻል አለብኝ። ስለዚህም ነው ይህ ውጤት ሲመጣ ወደ ዩኒቨርሲቲ የገባሁት፣ ወደ አርቱ ሳይሆን። በዛ ላይ እያንዳንዱ ቅርብ የምትይው ሰው አይን ውስጥ እች ልጅ ሁላ ትምህርት ተምራ ልትተው ነው የሚለው ቅሬታ አፋቸውን አውጥተው አይነግሩሽም። ቀን በቀን በሄድሽበት በየመንገዱ እሱ ነው የሚገጥመኝ። አንዳንዱ ትንሽ ቀረብ ብሎ ያወራኝና ስዕሉ እኮ ነው የጎዳሽ ሁላ የሚል ነው አፉን አውጥቶ ያለውም ሰው ሁላ። እና በዛ ውስጥ ታግሎ ወስኖ ስዕሉን በቃ ከዚህ ሁላ ህብረተሰብ ሊገነጥለኝ ነው፣ በቃ ይገንጥለኝም። ምናልባትም በዚህ ፕሮፌሽን ሰክሰስፉል ሆናለሁ ብዬ አይደለም እውነታውም የጀመርኩት። ጠዋት ተነስቼ 1 ሰዓት ላይ መስራት የምፈልገው ስዕል ነው። ስለዚህ እሱን ላርግ፣ እሱን በማድረግ የሚገለኝም ከሆነ ይግደለኝ ብዬ ነው የገባሁበት የነበረው። ና የሚገርመው እንደዛ ሆኖ ሁሉን ነገር ትውት አድርገሽ ሙሉ ጊዜሽን ስትሰጪው እሱ ወዲያው መልስ ሰጠኝ። መልሶ ራሱ ፕሮፌሽኑ አዲስ ቴክስቸርም አዲስ እይታም ማየት የቻልኩት በዛ ምክንያት ነው። በቃ ሁሉን ነገር እርግፍ። ጠዋት ስነሳ ጭንቅላቴ ሙሉ ባዶ ነው የሚያስበው ስዕል ብቻ። ብር የለኝም አለኝ እንኳን ብሎ አያስብም። በቃ እዛ ድረስ ባዶ አረኩ። በዛ ነው ታግዬ ወደዚህ የገባው። አሁን ስኖር ለካ መኖር እንደዚህ ነው አልኩኝ። እና አሁንም ግን ማህበረሰቡ አሁንም እንደ ጎደለኝ ነው የሚያየኝ። ይህ ህብረተሰቡ የለመደው አለ አይደል? ቤት፣ ዳር፣ መኪና፣ ይሄ ምንድን ነው ቁሳዊ የሆነ እይታውን። እኔ አሁን ብር ሳገኝ ቤት መኪና አይደለም ሁላ ትዝ የሚለኝ፣ ለስዕሉ ቦታ ማዘጋጃ የማስበው የኔ አሁን አሳብ። በዛ ውስጥ ደግሞ ከሰማይ የመጣሽ የሚመስለውም ደግሞ ማህበረሰብ ታገኛለሽ። የሚገርምሽ
እንግዲህ ታዳጊ ሳለሽ በጣም አይተሽ የወደድሽው የተማረክሽበት የምታስታውሹ ስዕል ወይም ደግሞ ሰዓሊ ወይም ወደ ስዕል የመራኝ ነገር ይሄ ነው የምትይውን ትውስታለሽ?
አዎ፣ ሰዓሊ ከሆንኩ በኋላ ነው ግን ሰዓሊውንም ያወቅኩት ሰዓሊም እንደሆነ። በልጅነቴ የውጭ ሰዓሊ ነው ቫንጎ ዱሳልና የእሱ ስዕልም እንደሆነ አላወቅኩም። ልጅ ነኝ፣ ገና ሀያስኩል ተማሪ ነኝ። ስዕል መውደዴና መመነጫጨሬን እንጂ ወደፊት ሰዓሊ ሆናለሁ የሚለውንም እራሱ አላውቀውም። ልሆንም እችላለሁ የሚለውም ግን ጭንቅላቴ ውስጥ በጣም በብሩሹ የብሩሹ እንቅስቃሴ ጭንቅላቴ ውስጥ ክት ብሎ ቀርቷል። ከዛ አርት በማጠናበት ሰዓት ነው ያን ያየሁት ስዕል የዚህ ሰውዬ እንደሆነ እንኳን ያወቅኩት። እና አሁን አርቶቼን ክሪያቸው ቴክስቸር አይን ላይ ቴክስቸር ያመጣሉ። የቅጠሎቹ መደርደር ቴክስቸር ያመጣል። ያ የእሱ ሰውዬ ኢንፍሉዌንስ ነው። ምንም ነገር ስሰራ ፓተርንም ኦሪጂናል ፓተርን ሌላም ፓተርን አለኝ እና እሱንም ስሰራ ቴክስቸር ፍለጋ ነው። ከዛ የዛሬ 10 ዓመት ወይ 12 ዓመት አካባቢ ሸራተን የአርት ኤግዚቢሽን ነበረ እና ያሬድ ኦሊቭ የሚባል ልጅ አለ። የእሱ ስዕል ከኢትዮጵያ ደግሞ ቴክስቸር አለው። የእሱ በቃ ግዴታ የኔ ስዕል ከሌላው ሰው ስዕል መለየት አለበት፣ ማንንም መድገም የለብኝም የሚለውን ነገር ያኒ ነው ያሰሰነኝ የልጁ ስዕል።
ራስሽን በስዕል የምትገልጽበት መንገድ ለየት ይላል። ስዕሎችሽ በዛ መንገድ ማቅረብ የፈለግሽው ለምንድን ነው? እስቲ መጀመሪያ በምን መልኩ እንደምታቀርቢ ለአድማጮች አብራሪላቸውና ከዛ በዛ መልኩ ደግሞ ራስሽን ለመግለጽ የወደድሽበት ወይም ደግሞ እንደዛ ልትገልጽ የቻልሽበትን መንገድ አስረጅልኝ።
ምን ሰዓት እንሰራው? ቅጠሎችን በመደርደር ነው እንግባላል ቴክኒክ። ቅጠሎችን በመደርደር የሚሰሩ ስራዎች ናቸውና ይሄን ቅጠሎችን አጣጣሚ ሆን ከጀን ሳስተምር ለነሱ ምሳሌ ለመስጠት በጣም በነሱ ቋንቋ ለማሰብና ሲምፕል ለማድረግ ፈልጌ ቅጠል አንስቼ ምሳሌ ሰጠው እነሱን አስረዳው። ከዛን ቀን ጀምሮ የቅጠል ህይወት ከኔ ጋር ተገናኘ። ከዛ ስለ ቅጠልም ማንበብ ጀመርኩ። ያቺ ያነሷት አንድ ቅጠል ነው ወጣ ቤ ከዛፍ ላይ በጭቅ የወጣ የገባሁትና እሷ ቅጠል ስለ ዛፉ ራሱ ማንበብ ጀመርኩ። ከዛ በኋላ አሁን የምጠቀምባት ቅጠል ስሟ ታይድስክኔባ ጉብሬላ ሮብስታ ትባላለች። ለእኛ ሀገር በተለመደ የሀር ኦክ ዛፍ ከእሷ ባህሪ አንጻር እንዳለ ከኔቸር ጋር ታገናኛት ከእኛ ከሰው ልጅ ህይወት ጋር ምን ያህል የተመሳሰለ እንደሆነ ማየት ቻልኩኝ። አንድ ቅጠል የዛፉ ፓርት ነው፣ የዛፉ አካል ነው። እኛ የሰው ልጅ አካል ነን። የሰው ሬስ የሂዩማን ሬስ የሚባል የሰው ዘር የሚባለው አካሎች ነን። እሱን ማገናኘት ቻልኩኝ። ከዛ እያንዳንዷ ቅጠል የራሷ የሆነ ፐርፐዝ አላት ለህይወት። እኛም እንደዛ የምንኖርበት ሰዓት ምን ይዘን እንኖራለን? ምን ሰርተን ስናልፍስ ምን እናደርጋለን?
ስዕሎችሽን እንግዲህ ሳያቸው ህጻናት ልጆች፣ ሴቶችም እንደዚሁ ፊታቸው ላይ ልሙጥ የሆነ ሴቶች ወይም ካለባበሳቸው ወይ ከሁኔታቸው መጎሳቆላቸው ወይም ማዘናቸው የሚታወቅ ያለበት ሴቶች ይታያሉና ሴቶችና ህጻናት ላይ ደረሱ የምትያቸው የትኛው ነው ጎልቶ የተሰማሽ? የትኛው ነው አውጥተሽ ልታሳይ የሞከርሽው?
ብዙ ጊዜ ላይክ ሚዲያ ምንም በምትከፍችበት ሰዓት ዜናዎች ይመጣሉ። ሴቶች እንደዚህ እንደዚህ እያለ አንዳንዴ ሴቶችም ኢንተርቪው ይደረጋሉ። እሱም እያዳመጥኩ እንዳለ እኔ ብሆን ምንድን ነው ሆነው እምል ነው ግን ሁሌ የሚሰማኝ። በዛ አንዳንድ በእሳት ውስጥ ያሉ ሴቶች የተሰሩት በዚህ በእሳት ውስጥ እየተገዘገዙ እንደኖሩ ነው የሚሰማኝ። እኔ ብሆን ከስር ጀምሮ እየበላኝ ያለ ነገር ነው ብዬ ነው ማምነው። እና አሁን እዚህ በሁለት ዓመት ኢትዮጵያ ሆስፒታል ልልሽ አልችልም። ዓለም ላይ ዓለም እየተረበሸች ነው ያለችው። በየቦታው ስደት፣ ጦርነቱ እኛ ጋር ደግሞ ስፔሲካሊ በጣም ጦርነቱና ስደቱ ከቦታ ቦታ መፈናቀል በጣም እየበዛ ነው ያለው እና ለዚህ ገፈቱን እየቀመሱ ያሉት መጀመሪያ ሴቶችና ህጻናቶቹ ናቸው። ስለዚህ ያን ቆመው ራሱ ሲናገሩ ስትሰሚያቸው የእነሱ ሀዘን የእነሱ መጎዳት እያንዳንዳችንን እንደ ሴት ሆነን ካልነካል አንድ ምኑን ሰው ስሆን። የህጻናቶቹ ደግሞ ህጻናት አንድ አመት ነው ያስተማርኩት እና በህይወቴ የኮራውበት ጊዜ ህጻናቶችን ያስተማርኩበት ጊዜ ነው። በጣም ቀርቤ ሳያቸው ህጻናቶች አይናቸው ውስጥ ነው ስሜታቸው የምታየው፣ ባፋቸው አይነግሩሽም። እና አሁን በየቤቱ ዜና ተከፍቶ ጦርነት ሲባል አንድ ሰሞን በእኛ አዝነው ነው የሚያዩን እና አይናቸውን ብቻ በዚህ በቅጠል ውስጥ እየሰራ ያለሁት ህጻናቶቹን በዛ ምክንያት ነው።
በቅርብ ጊዜ በተከታታይ የተለያዩ አውደ ርዕዮች ላይ ተሳትፈሻል በቡድንም በብቻሽም እና አሁን ደግሞ የወርቃማ ቅጠል የተሰኘ አውደ ርዕይ ምን ለማሳየት ነው የተጠቀምሽበት? ምን ያህል ስዕሎች አቅርበሻል?
አሁን የወርቃማ ስዕል ኤግዚቢሽን ባቀረብኩበት ሰዓት ወደ 36 አካባቢ የሚሆኑ ስራዎች ናቸው የቀረቡት። በእነዚህ ስራዎች ላይ ወርቃማ ቅጠል በሚል ርዕስ የሰጧቸው የሴቶችና የህጻናቶችን ህይወት ነው። እናቀው ያላደገ ልጅ የእኛው ምንድን ነው የወደፊት ተስፋችን ነው፣ ወርቃማ ቅጠላችን ነው። ወርቃማ ቅጠሏን ደግሞ ካልተንከባከብናት ሁላችንም ወደዛ ወደዚህ ከበጫጨቅናት እሷም ድጋሚ አትበቀልም፣ ድጋሚ ዘሯን ይዛ አትመጣም። ስለዚህ በዛ ምክንያት የአሁኑ ወርቃማ ቅጠሏ በሚል እነሱ መከባከብና መያዝ ካልቻለን የእኛ ተስፋም የወደፊት እጣ ፈንታችን ጥያቄ ምልክት ውስጥ ነው የሚቆየው። የወደፊት ስንል ከአስር አመት ከሀያ አመት በኋላ አይደለም፣ ከመቶ አመት በኋላ ማሰብ መቻል አለብን። እና ያንን ለማሳየት ነው የፈለግኩት። እና ኤግዚቢሽኑም በእንደዛ ነበረ ከሄደው አዲስ አበባ ሙዚየም ውስጥ ነበረ የተካሄደው።
እንደ ሰዓሊ እንግዲህ ብዙ መልእክቶችን ያስተላልፍሽ ነው። ስዕሉ ለልብሽ ሙላትን ሰጥቶታልና ምንድነው እሱ በቀጣይ ማድረግ የምትፈልጊው? ምን አይነት ነገሮች ላይ ተኩረሽ የምትሰሪ ይመስልሻል?
በቀጣይ ተነኩም ብዬ በስዕሉ አልተገለጹም ብዬ ያሰብኳቸው የሶሻል ኢሹ የማህበረሰብን ተኮር ተጨማሪ ኮንቨርሴሽን ንግግር የሚፈጥሩ ነገሮችን ለመስራት ነው ሐሳቤ። እሱ ነው ሄዶ ሄዶ አንድ ስዕል ልትሆን ትችላለች። እቺ አልሞላ ብላ የምታሰቃየችን ህይወቴን የምትሞላልኝ አንድ ስዕል አለምን ካነጋገረችልኝ ያኔ እፎ ይላለሁ ብዬ አስባለሁ። ምኞቴ እሱ ነው። ሄጂ ሄጂ ኮዜን ማሳየት የምፈልገው በአንድ ስዕል ነው። ያቺ ስዕል እስክትወጣ ድረስ ግን መሳሌ አላቆምም።
እሺ፣ ሰላማዊት ገብረ ጻድቅ ከአሜሪካ ድምጽ ከጋቢና ቤ ጋር ስለነበረች ቆይታ አብዝቼ ነው የማመሰግነው።
እኔም አመሰግናለሁ። እሺ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ትውልደ ኢትዮጵያውያን ደንበኞችና የንግድ ቤቶች ከሚፈተኑባቸው ጉዳዮች መካከል አንዱ በሀገርኛ ቋንቋ የሚያስተሳስራቸው አውታር ማነስ ነው። ይህን የተመለከተ የወጣቶች ድርጅት ከ1000 በላይ የንግድ ድርጅቶች፣ አገልግሎት ሰጪዎች እንዲሁም ደግሞ የዜና አውታሮች፣ የሃይማኖት ተቋማትና ሌሎችም ትውልደ ኢትዮጵያውያን ላይ አተኩረው የሚንቀሳቀሱ ድርጅቶችን አድራሻ ጠቋሚና አገናኝ መተግበሪያ ይፋ አድርጓል። የሀብታሙ ስዩም ቆይታ ቀጥሎ ይቀርባል።
ስሜ ብርሃኑ በየነ እባላለሁ። የአደይ አፕ ኮፋውንደር እና ዲቨሎፐር ነኝ። አደይ አፕ ላንች የተደረገው 2019 ቢዝነስ ያደርሲ ማለት ነው። አፑ ራሱ ላንች ደግሞ የተደረገው ከኮቪድ በፊት ጃንዋሪ 2020 ላይ ነው።
ምን አይነት አገልግሎት ነው የሚሰጠው?
ሶ አደይ አፕ ከ1000 በላይ የተለያዩ የኢትዮጵያ ቢዝነሶችን ያካተተ ነው። ቢዝነሶች ብቻ ሳይሆኑ የኮሚኒቲ ሴንተሮች፣ ተቋማት፣ የሕክምና ተቋማት አገልግሎቶች የሚሰጡ ከዛ በተጨማሪ ደግሞ ቤተክርስቲያናት፣ መስጊዶች፣ የተለያዩ የእምነት ተቋሞችንም ያካተተ ነው እና ዋናው ፐርፐሱ የተለያዩ የኢትዮጵያ ቢዝነሶችን ያው አንድ ላይ በአንድ አፕ በአንድ ፕላትፎርም ላይ ለማቅረብ ነው።
እንዲገናኙ ማድረግ ነው።
በዛ ላይ ያው ቢዝነሶቹም ግሮና ዴቨሎፕ እንዲያደርጉ ይደረጋል። የተለያዩ ደግሞ ተጠቃሚዎቹ ማለት ነው፣ ዩዘሮቹ ደግሞ አሁን ለምሳሌ እዚህ ኢቨንት ላይ ከተለያዩ ስቴቶች የሚመጡ ሰዎች አሉ። አፑ በሎኬሽን መሰረት ካሉበት ቦታ ቅርብ ያለው የፈለጉትን የኢትዮጵያ ቢዝነስ ሬስቶራንት ሆነ መዝናኛ ቤቶች፣ ቤተ ክርስቲያኖች፣ ማየት የሚፈልጓቸው ቦታዎች ከኢትዮጵያኖች ጋር የተያያዙትን ማቅረብ ይችላል ማለት ነው።
አንድ ተቋም ወይም አንድ ድርጅት ምን አይነት ጠቀሜታ ነው የሚያገኘው እንደዚህ ያለውን መተግበሪያ በመጠቀሙ?
ያ አሁን ዋናው ያልኩ አንደኛው ፕራይም ኤግዛምፕል የምትለው ይሄ ኢቨንት ነው። እዚህ ኢቨንት ላይ የተለያዩ ሰዎች ከውጭም ሆኑ እዚህ ያሉትም ከአብሻ ቢዝነስ አንጻር ምን ምን እየተሰራ ነው የሚሉትን ነገር ለማወቅ ከፈለጉ፣ የሆነ አገልግሎትም ከፈለጉ፣ የራሳቸውን ቋንቋ የሚያዋራ ሎየሮች ከፈለጉ፣ ዶክተሮች ከፈለጉ፣ እነዚህም በአንድ ላይ አጠቃሎ የሚያመጣ ፕላትፎርም ነው እና ዋናው ጠቀሜታው አንድ ሰው ዳውንሎድ ማድረግ ያለበት ያው በሀገሩ ቋንቋ የሚያናግረው ዶክተር፣ ሎየር ወይም ደግሞ ሌተስት ን ግሬተስት የሚባሉ ቦታዎች በኢትዮጵያ ኮሚኒቲ ውስጥ ያሉትን አግኝቶ ለመጠቀም ከፈለገ ነው።
የመጪ ዘመን እቅዳችሁ ምንድን ነው? በዚህ አፕሊኬሽን ምን ላይ መድረስ እንፈልጉ?
አሁን ፌዝ ዋን የነበረው በሶስት አራት ፌዝ ነው ያስቀመጥነው የነበረው። ፌዝ ቱ ላይ ያለ ነው። ፌዝ ዋን ቢዝነሶችን አጠቃለን አምጥተን ለሰው ማቅረብ ነበረ። ፌዝ ቱ ደግሞ ከዛ ጋር በተያያዘ እንደ ኤክስትራ ፊቸር ሆኖ የተለያዩ የዜና አቋምትን ያካተተ ፋንክሽናሊቲም ሰው ገብቶ ዜናም ሆነ ኢንተርቴንመንት ለማየት ከፈለገ እዛ ላይ አጠቃሎ የተቀመጠበት ሁኔታ አለ። ሶ ፌስ ቱ እሱ ነው ይባለው። አሁን ደግሞ ዋና ፌስ ላንች የምናደርገው በቅርቡ ከሶስት አራት ወር ውስጥ በኋላ ላንች የምናደርገው የዲሊቨሪ ፒክ እንትን ነው ሰርቪስ ነው። እሱ ሰርቪስ አይ ቲንክ በእኛ አስተያየት ጌም ቼንጀር ነው ብለን እንጠብቃለን። ቢካዝ የምንፈልገውን አገልግሎቶች ስፔሻሊ ምግብ እቃዎችን ከሀበሻ ቢዝነሶች እንዴት አድርገን ወይ ከኢትዮጵያኖች ቢዝነሶች እንዴት አድርገን በቀላሉ ለሰው ማቅረብ እንችላለን። ሰውና ቢዝነሱን ማገናኘት አንድ ነገር ሆኖ ደግሞ ኮንቬኒየንሱ ደግሞ ሌላ ስራ ነው እና እዛ ላይ ነው ተክተን እየሰራን ያለ ነው።
መልካም እድል እንዲገጥማችሁ እመኝልሃለሁ። መታከል ያለበት አንድ ሀሳብ ካለ?
ዋናው መታከል ያለበት ያው ተረዳድቶ መስራት አለብን። አይ ቲንክ የአፕም ዋና ጎልና ሀሳብ ይሄ ነው። የተለያዩ ኮሚኒቲዎች ካየ ስፔሻሊ በኖርዝ አሜሪካ ካየ እንደ ኮሪያ ጁዊሽ ኮሚኒቲ ኦር ህንድ ኮሚኒቲዎች ካየ የላቀ ደረጃ ላይ የደረሱት ቢዝነሳቸውን አንድ ላይ በማቀናጀት ናረነ ኮምፓሬቲቭ ኔቸር በት አብሮ በመስራት በቅንጅት ማደግ የቻሉበት ሁኔታ አለ እና እኛም ካለን የህዝብ ብዛት አንጻር እዚህ ተረዳድተን አይ ቲንክ ጥሩ እና የላቀ ደረጃ የመድረስ አጋጣሚዎች አሉ ይገምታሉ።
ከጋቢና ጋር ስለሆናችሁ እናመሰግናለን። ተከታዩ መሰናዷችን ደግሞ ከጾታዊ ጥቃት ጋር ይያያዛል። ጾታዊ ጥቃት ከኮቪድ-19 በኋላ መጨመሩን በጉዳዩ ላይ የሚሰሩ የጤናና የስርዓተ ጾታ ባለሙያዎች ይናገራሉ። ለመሆኑ አንዲት ሴት ወሲባዊ ጥቃት ሲፈጸምባት ማድረግ ያለባት ነገሮች ምንድናቸው? በጋንዲ መታሰቢያ ሆስፒታል ውስጥ የአንድ መስኮት ክፍል ባልደረባ የሆኑት ዶክተር እስማኤል አሚኑ ጋር ቆይታ አድርጌ ነበር። ዶክተር እስማኤል ስለ አንድ መስኮት አገልግሎት ከመያስረዱበት ይጀምራል።
ዋን ስቶፕ ሴንተር እንግዲህ በሌላ ስሙ አንድ መስኮት አገልግሎት ክፍል ይባላል። እሱም ማለት ነው የተለያዩ አገልግሎቶችን በአንድ ጥላ ስር መስጠት ማለት ነው። የሚያካትታቸው የተለያዩ ዲፓርትመንቶችም የስነ ልቦና አገልግሎት ሕክምና የሚሰጡ አሉ፣ ሜዲካል ሕክምና፣ የፖሊስ፣ የአቃቤ ሕግ እንዲሁም ሶሻል ወርከሮች ይገኙበታል። ኬዝ ማናጀሮች፣ ፋርማሲ ሰራተኞች፣ ላብራቶሪ ሰራተኞች አንድ ሰው ጥቃት ደርሶበት ወይ መደፈር ገጥቦት ወደ ማዕከላችን ቢመጣ የትም ቦታ ሳይንቀሳቀስ አንድ ማዕከል ውስጥ ሁሉንም አገልግሎት አግኝቶ የሚሄድበት ቦታ ነው ማለት ነው።
እናንተ በቀን ምን ያህል ሰው ነው የምታዩት? ከነዚህ ውስጥ ምን ያህሎቹ ወጣቶች ናቸው? ምን ያህሎቹ ሴቶች ናቸው?
ምን ያህል ወደምናየው ከመሄዳችን በፊት ትንሽ ስለ ቤቱ ተጨማሪ ነገር ላብራራልሽ። ሄዋን ስቶፕ ሴንተር ነጻ ነው አገልግሎት የምንሰጠው። የህክምና አገልግሎት እንሰጣለን። አንድ ሰው ጥቃት ደርሶበት ብዙ ጊዜ ሴቶች ናቸው። ሴቶች ጥቃት ደርሶባቸው በሚመጡበት ጊዜ የተለያየ አካላዊ ጉዳት ሊያጋጥማቸው ይችላል። መቧጨ፣ መድማት፣ የተለያዩ የአካላዊ መሰንጠቆች ወይም ስፔሲፊካሊ ደግሞ ማህፀን በር መሰንጠቅ፣ እንደዚህ አይነት አጋጣሚ አጋጥሟቸው ሊመጡ ይችላሉ። ያው ደግሞ እንግዲህ በሚደፈሩበት ጊዜ ለተለያዩ በሽታዎች ሊዳረጉ ይችላሉ። አላስፈላጊ እርግዝና እንዲሁም ለኤችአይቪ ሊጋለጡ ይችላሉ። ለአባላዘር በሽታ፣ ለጉበት ቫይረስ በሽታ ሊጋለጡ ይችላሉ። እነዚህን ሁሉ ህክምናዎች በነጻ እንሰጣለን ማለት ነው። ይህም ብቻ ሳይሆን ተከታታይ የሆነ የስነ ልቦና አገልግሎት እንሰጣለን። ብዙ ጊዜ የስነ ልቦና ጉዳቱ ለረጅም ጊዜ ሊቆይ ስለሚችል በቀጠሮ እየተመላለሱ የስነ ልቦና አገልግሎቱን ያገኛሉ። ከዛ ውጭ ምንድን ነው እንግዲህ መንከራተት አይጠበቅባቸውም ብለናል። ለተወሰነ ቀን ማቆያም አለን፣ ለሶስት ቀን የሚሆን በተለይ ደግሞ አካላዊ ጉዳት ደርሶባቸው የመጡ ቤተሰብ ሳይኖሯቸው የመጡ ወይ ደግሞ ከቤተሰብ ጥቃት ደርሶባቸው የመጡ ሴቶችና ህጻናትን ለተወሰኑ ቀናት እዛ ሁለት አልጋዎች አሉን፣ እዛ እናቆያቸዋለን። ነገር ግን ከዛ በላይ መቆየት ካለባቸው ሼልተሮች አሉ፣ እዛ ሂደው ለረጅም ጊዜ ራሳቸውን ችለው የህግ ሂደቱም እስኪያልቅ ድረስ እዛ የሚቆዩበት ሼልተሮች አሉ፣ ወደዛ እንልካቸዋለን ማለት ነው። ምን ያህል ይመጣሉ ለሚለው እንግዲህ አሁን ባለው መረጃ መሰረት በቀን 5-6 እስከ 10-12 የሚመጡበት አጋጣሚ አለ። ነገር ግን አንዳንዴ ደግሞ 1-2 ብቻ የሚመጡበት ሁኔታ አለ። ለዚህ በወር ስናስቀምጥ ከ115-120 መደፈር አጋጥሟቸው የሚመጡ ሴቶችና ህጻናት ይገኛሉ ማለት ነው። ምሳሌ ያለፉትን 9 ወራት የ2014 ሪፖርት ለማስቀመጥ ወደ 688 ጥቃት ደርሶባቸው የመጡ ሴቶችና ህጻናት አሉ። ከነዛ ውስጥ ከ88% በላይ የሚሆኑት ከ18 በታች የሆኑ ልጆች ናቸው ማለት ነው። ከ18 በታች ሆነውም ደግሞ ብዙ የሚሆኑት ከ10 በታች የሆኑ ከ6-9 ያሉት ቁጥር በጣም ብዙ ነው ማለት ነው።
አሁን እርስዎ እንደነገሩኝ እድሜያቸው ከ18 በታች የሆኑ ልጃገረዶች እንዲሁም ደግሞ ይባስ ብሎም ከ10 በታች የሆኑ ህጻናቶች ናቸው ለጥቃት የሚጋለጡት። ይሄ ከምን የመነጨ ነው? እንደ ጤና ባለሙያስ በምን መልኩ ሊቀረፍ ይችላል ብለው ያስባሉ?
ጥቃት ደርሶባቸው የሚመጡት እንግዲህ አብዛኞቹ ህጻናት ናቸው። ይሄ የሆነበት ምክንያት ብለን ለማጣራት ሞክረናል። ነገር ግን ይህ ነው የሚባል ምክንያት ማስቀመጥ አልቻልንም። ነገር ግን ብዙ ጊዜ ከፍ ያሉ ሰዎች ጥቃት ቢደርስባቸውም ወደ ሕክምና ተቋም የመሄድ ፍራቻ ስላለ ህጻናቶች ግን ጥቃት በደረሰባቸው ጊዜ ለቤተሰብ ስለሚናገሩ ቤተሰብ ደግሞ ፈጣን እርምጃ ወስዶ ወደ እኛ ስለሚመጣ ሊሆን ይችላል ብለን እናስባለን። ነገር ግን ይህ ነው ህጻናቶች የበዙበት ምክንያት በዚህ ምክንያት ነው ብለን ባንገልጽም፣ እንዲሁ መንገምተው ነገር ምንድን ነው ህጻናቶች ብዙ ጊዜ ራሳቸውን መከላከል አይችሉም። አሁን አብዛኛው ጥቃት የሚደርስባቸው በእኛ ቦታ የቤት ሰራተኞች እንዲሁም የጎዳና ተዳዳሪዎች እንደዚህ አይነት ጥቃት ይደርስባቸዋል። ነገር ግን ስፔሲፊካሊ በዚህ ምክንያት ነው ጥቃት ይደርስባቸው ብሎ መናገር ይከብዳል።
እሺ፣ ጥቃት ደርሶባቸው ለሚመጡ ሰዎች ከሚሰጡ አገልግሎቶች መካከል የስነ ልቦና አገልግሎት አንዱ መሆኑን ነግረውኛል። ይሄ የስነ ልቦና አገልግሎትም ረዥም ጊዜ የሚፈጅ እንደሆነ ነው የጠቀሱልን። ይህንን ምን ያህል ሰዎች የምርም መጥተው ይከታተላሉ?
አዎ፣ እንግዲህ እስፔሻሊ አሁን በየሕክምና ተቋማት ሰዎች ተደፍረው በሚመጡበት ጊዜ ፎከስ የምናደርገው አካላዊ ምርመራው ላይ ነው። ነገር ግን አብዛኛው እንግዲህ ስፔሻሊ መደፈር ላይ ረጅም ጊዜ የሚቆየው ይህ የስነ ልቦና ጉዳቱ በአንድ ጊዜ የሚቆም አይደለም። ምሳሌ ልነግርሽ ያህል የሆነች ልጅ አሁን ከ11 ዓመት በኋላ በጊዜው 7 ዓመት ነበረች። ከ11 ዓመት በኋላ ወደ ሴንተራችን መጥታ ምን ትለናለች? ጎረቤታችን የነበሩ ተለቅ ያሉ ሰውዬ በልጅነቴ እንደዚህ ደፍረውኝ ነበር። ያኔ ለመናገር ፈርቼ ዝም ብዬ ነበር። አሁን ግን ጎረቤት ባየኋቸው ቁጥር መበሳጨት ጀመርኩ ብላ ከ11 ዓመት በኋላ የመጣች ልጅ አለች። ይህ የሚያሳየው ምንድን ነው? መደፈር አካላዊውን እኛ እናክማለን፣ መድኃኒት ልንሰጥ እንችላለን። ነገር ግን የስነ ልቦና ጉዳቱን ግን እድሜ ልክ አብሮን የሚቆይ ነው። ኢትዮጵያ ውስጥም ቦታ ሰጥተነው ብዙ ሕክምና አንሰጥም። እኛ ሴንተር አሁን አንድ የሕክምና ባለሙያ የስነ ልቦና ባለሙያ ብቻ ነው ያለን። ነገር ግን ከዛም በላይ መሆን አለበት። የስነ ልቦና አገልግሎት ቀን ብቻ ነው 24 ሰዓት ሊሰጥ የሚገባው። ሕክምና መሆን አለበት። ቁጥሩም በከፍተኛ ሁኔታ መጨመር አለበት። ማስተማርም በከፍተኛ ሁኔታ መተግበር መቻል አለበት ማለት ነው። ነገር ግን አዲስ አበባ ሰፊ ከተማ ናት። ስለዚህ ከረጅም መንገድ መጥተው ይህን አገልግሎት ላያገኙ የሚችሉበት ሁኔታ ስላለ ጀምረው የሚያቋርጡ አሉ። ቤተሰብ ላይ መቸው ይችላል፣ እነሱም ደግሞ ማፈር ሊያጋጥም ይችላል እና በዚህ ምክንያት በተከታታይ እያገኙ ነው ብለው መናገር አይቻልም።
ከጤና አንጻር አንዲት ሴት ወይም ደግሞ አንድ ህፃን ተደፍረው ሲመጡ ምንድን ነው እሱ ማድረግ ያለባቸው? ወላጆችም ሆኑ ምን ማድረግ አለባቸው?
ጥሩ ጥያቄ ነው። በሰፊው አገልግሎት ከምንሰጥባቸው በጣም ቢሆነው የህክምና አገልግሎት ነው። አንድ ጥቃት ደርሶበት ወይ ደርሶባት የመጣች ሴት ልጅ እንግዲህ ምን ማድረግ አለባት? ልክ ጥቃት እንደተፈጸመ በፍጥነት አካባቢዋ ባለ ጤና ጣቢያ ሊሆን ይችላል፣ ወይ ሆስፒታል ወይ ደግሞ ፖሊስ ጣቢያ መሄድ ትችላለች። እኛ እያንዳንዱን ጤና ጣቢያ ግንዛቤ ማስጨበጫ ፕሮግራሞች እና ስልጠናዎችን ሰጥተናል። እንዲሁም ፖሊስ ጣቢያዎችም እንዲሁ እውቀቱ እንዲኖራቸው ተደርገዋል እና አንድ ሰው ጥቃት ሲደርስበት በፍጥነት ወደ ዋን ስቶፕ ሴንተሩ መምጣት እንደሚገባቸው አስተምረናል። ለዚህ አንድ ሴት ጥቃት ልክ እንደተፈጸመባት በፍጥነት አቅራቢያ ባለ ሄልት ሴንተር ወይ ሆስፒታል መሄድ አለባት። ይህ ለምደው የሚጠቅመው ቅድም የጠቀስኳቸው የምንሰጣቸው ሕክምናዎች አሉ። ድጋሚ ለመግለጽ የኤች አይ ቪ መከላከያ ሕክምና አለ፣ የአባላዘር መከላከያ ሕክምና፣ የጉበት ቫይረስ እና የእርግዝና መከላከያ ሕክምና አለ። ከዛም በተጨማሪ የማህፀን መሰንጠቅ ምናምን ሊያጋጥም ይችላል። ከፍተኛ ደም መፍሰስ፣ የተለያየ የሰውነት ጉዳት ሊያጋጥም ይችላል። እነዚህን ነገራቶች በፍጥነት በመጡበት ሁኔታ ሕክምና ማስጠት እንችላለን ማለት ነው። ምሳሌ የኤች አይ ቪ መከላከያውን ኤች አይ ቪ መከላከያ ማለት ምን ማለት ነው? ጥቃት አድራሹ ኤች አይ ቪ በሽታ ይኖርበት እና ጥቃት የደረሰባት ደግሞ እንደዚህ አይነት ነገር ባይኖርባት ከሱ ወደ እሱ እንዳይተላለፍባት የኤች አይ ቪ መከላከያ ህክምና ይሰጣል። እንዲመጡ እንመክራለን። ነገር ግን ቢቆዩ እንኳን ከ5 ቀን በላይ መቆየት የለባቸውም። በዚህ ቀን መሀል ከመጪው ግን እንዳያረግዙ የእርግዝና መከላከያ መድኃኒት ይሰጣቸዋል። ይችላሉ። አንዳንድ ሰው ዘግይቶ ሊመጣ ይችላል። መመክረው ቶሎ ቢመጡ ነው። አሁንም እንደዚህ በፕሮግራማችሁ ማስተላለፍ የምፈልገው ምንድን ነው? ልክ ጥቃት የደረሰበት ሰው ወደ ገቢ መታሰቢያ ሆስፒታል ወይ ሚኒሊክ ሆስፒታል፣ ጥሩነሽ ቤጂንግ ሆስፒታል፣ የካ አባዶ ሆስፒታል እንዲሁም አበበች ጎበና ሆስፒታል በአቅራቢያው በሚገኘው ሕክምና ቦታ ሄዶ ይህን ሁሉ አገልግሎት በነጻ ማግኘት ይችላል። ነገር ግን አሁን ቆይተው አመትም 2 አመትም 3 አመትም ወራትም ቆይተው ቢመጡ ግን ምንም ችግር የለውም። የሚገባቸውን አገልግሎት እንሰጣቸዋለን ማለት ነው። ሕክምና የሚሆን የስነ ልቦና አገልግሎት ቢዘገይም እንዲመጡ እመክራለን።
ጨርሻለሁ ጥያቄዎችን። አንተ መጨመር የምትፈልገው ነገር ካለ ዶክተር?
እሺ ልጨምር። እንግዲህ አሁን ምን አለ አንድ ሰው ጥቃት ይደርስበት ስፔሻሊ ታናቶቹ ጥቃት ይደርስባቸው ምን ያደርጋሉ? ለቤተሰብ የሚናገሩበት ጊዜ ቤተሰብ መቆጣት አከባቢ ላለ ሰው መናገር የተለመደ ነገር ነው። እኛ ጋር አሁን ህጻናቶች 9 አመት ወይ 12 13 አመት ተደክለው በሚመጡበት ጊዜ ምን ያደርጋሉ? የጎረቤት ሰው ተሰብስቦ 7-8 ሆኖ ነው ጎርፈው የሚመጡት። ቤተሰብ እያለቀሰ በቃ በስጭቱ ፊት ለፊት እያሳየ ነው የሚመጣው እና ይሄ ምን ያመጣል? ልጆቹ ወደፊትም እንኳን እንደዚህ አይነት ጉዳት ቢደርስ መደበቅን መርጫቸው ያደርጋሉ ማለት ነው። መምከር የምፈልገው ምንድን ነው? እንደዚህ አይነት ነገር ልጆች ሲዳፍለው ለእናንተ እንደዚህ ሆንኩ እንትና መካኝ እንደዚህ ያደረገኝ ብሎ በሚናገሩበት ጊዜ ልጆቹ ጋር ሪያክሽኖቻችንን ማሳየት የለብንም። ያቀ ብለን ለብቻችን ሆነን ስሜታችንን መግለጥ እንችላለን። ልጆቹ ጋር ግን ጎበዝ ምናምን ብላችሁ ወደ አቅራቢያው ጤና ጣቢያ ሕክምና ቦታ መውሰድ አለብን። እዚህ የተለመደው ነገር ሄዳ በምትናገርበት ፖሊስ ጣቢያም ሄዳ ስትናገር ፖሊሶች ከልጁ ጋር ታረቂ ምናምን የሚባል ንግግር አለ እና እንደዚህ አይነት ነገርን ታዲያ ፖሊሶችም ቢሆን የሚሰሙን ከእንደዚህ አይነት ነገር መታቀብና ልጆቹን እነሱ ደግሞ መንከባከብና ሁሉም እያልኩ አይደለም፣ አንዳንድ ፖሊሶች ሁሉም የሚመለከተውን ይህንን ፕሮግራም የሚሰማው ሰው በሙሉ አስፈላጊውን እንክብካቤ ሊያደርግላቸው ይገባል ማለት ነው። አገልግሎቱን ኤቭሪቲንግ የምናገኘው ከሆስፒታሎችን ነው፣ ከጋንዲ መታሰቢያ ሆስፒታል ነው የተለያዩ የህክምና ቁሳቁሶችን የምናገኘው። ነገር ግን ሆስፒታሉ ለብቻው ይህን ነገር ሊያስኬድ አይችልም። ጉዳት ደርሶባቸው ልብስ እንኳን መቀየር የማይችሉበት ሁኔታ ነው ያለው። ደም በደም ሆና እዛው ሳሙና ፈተናት ልብሱን አጥባ የምታደርግበት ሁኔታ ነው ያለው እና ይሄ ደግሞ በጣም አስጨናቂ ነው። ለዚህ ለህብረተሰቡ፣ ለሚሰማኝ ሰው አንድ ሰው ብቻውንም ሆኖ ራሱ ይህን ማድረግ ፈልጋለሁ የሚል ካለ በጋንዲ መታሰቢያ ሆስፒታል ተገኝቶ መርዳት የሚችለውን መርዳት ይችላል። የሴቶች ጥራት መጠበቂያ ፓዶችን እንዲሁም የውስጥ ልብሶችን ቀሚስም ሊሆን ይችላል ቲሸርት ያለው ምንም ነገር ቢያመጣል ጉዳት የደረሰባቸው ሰዎች እንሰጣለን ማለት ነው።
ዶክተር እስማኤል ከጋንዲ ሆስፒታል ዋን ስቶፕ ወይም ደግሞ የአንድ መስኮት ክፍል ለነበረን ቆይታ አብዝቼ ነው የማመሰግነው።
አመሰግናለሁ እና from I was a boy becoming a man, I and I know I wasn't a failure. No way. All the faith is a must, and just put all trust in the Creator. Yes, sir. Zion, we trod, 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 and to Zion we trod now. Trodden and we trodden and we trod.
አድማጮቻችን እሁድ ምሽትን አብራችሁን ስለሆናችሁ እናመሰግናለን። በነገው ምሽት በመደበኛው መሰናዶ ጠብቃችኋለን። ጋቢና ቬይን ሲል ተጠናቋል። የደን ገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከዋና አዘጋጇ ጽዮን ግርማ ጋር በመሆን አብራችሁ አምሽተናል። ሰላም ጤና ይስጥልኝ። ደህና ደሩ።
Try to